ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በABS 3 ዲግሪ ዌስት 11132 MHz ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ መስከረም 8 ቀን 2010 ዓመተ ምህረት ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ሰሞኑን በቡራዩና በአካባቢው የተካሄደውን ግድያ እንዲሁም መፈናቀል በሚመለከት ከኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ የተሰጠ መግለጫ እናሰማለን። በማስከተልም ከዝግጅት ክፍላችን የቀረቡ ሐተታዎችን አሰምተን ክፍል 1 ዝግጅታችን ይጠናቀቃል። በቅድሚያ ዜና።
በቡራዩና በአካባቢው በሚገኙ ቦታዎች ዜጎች ድርሰባቸውን አሰቃቂ በደል በመቃወም የአዲስ አበባ ነዋሪዎች ሰኞ መስከረም 7 ቀን በነቂስ ወጥተው በተለያዩ የከተማዋ ክፍሎች የተቃውሞ ሰልፍ ማካሄዳቸው የሚታወቅ ሲሆን በአንዳንድ ቦታዎች በርካታ ዜጎች በፖሊስ በተተኮሰ ጥይት የተገደሉ መሆናቸው ታውቋል። በፖሊስ መግለጫ መሰረት የሞቱት ሰዎች ቁጥር 5 ተብሎ ይገለጽ እንጂ ቁጥሩ ከዚያ በላይ መሆኑን የዓይን እማኞች ያረጋገጡ ሲሆን በርካታ ዜጎችም ቆስለው በሆስፒታል በመታከም ላይ ይገኛሉ። ሰዎች የተገደሉት መሳሪያ ለመንጠቅ ሲሞክሩ ነው። ቦምብ የታጠቁ ሰዎች ተይዘዋል በማለት በፖሊስ በኩል የተሰጠው መግለጫ ማንንም ያላሳመነ ከመሆኑም በላይ ብዙ ወገኖችን አስቆጥቷል፣ አሳዝኗል። እርምጃውን የወሰዱት የፖሊስ ኃይል አባላት ለፍርድ ይቅረቡ የሚል ጥያቄ በመስተጋባት ላይ ነው። በሰላማዊ መንገድ ተቃውሟቸውን በሚያሰሙ ዜጎች ላይ የኃይል እርምጃ ወስዶ ሕይወት ማጥፋት የአምባገነኖች ሥራ ነው ተብሏል። አምነስቲ ኢንተርናሽናልን ጨምሮ ሌሎች የሰብአዊ መብት ድርጅቶች ድርጊቱን አውግዘው ጥፋተኞች ለፍርድ እንዲቀርቡ ጠይቀዋል። ከቡራዩና ከሌሎች ቦታዎች የተፈናቀሉ ዜጎች ቁጥር ከ10000 በላይ መሆኑን የብሔራዊ አደጋ ስጋት ኮሚሽን ገለጸ። እነዚህ ተፈናቃዮች በጊዜያዊነት የተጠለሉት በኮልፌ፣ በጉለልዴና በአዲስ ከተማ ወጣት ማዕከላትና ትምህርት ቤቶች ውስጥ ነው። በአሁኑ ወቅት የምግብ እርዳታ የተደረገላቸው መሆኑ ቢገለጽም ተጨማሪ እርዳታ ያስፈልጋቸዋል ተብሏል። በቡራዩና አካባቢው የተፈጸመውን ኢሰብአዊና አሰቃቂ ግድያና ድብደባ በመቃወም ሰኞ መስከረም 7 ቀን በአርባ ምንጭ ከተማ ከፍተኛ የተቃውሞ ሰልፍ የተደረገ መሆኑ የተዘገበ ሲሆን ሰልፉን ተከትሎ ከጸጥታ ኃይሎች ጋር በተፈጠረ ግጭት 2 ሰዎች በፖሊሶች መገደላቸውና ሌሎች 13 የአካል ጉዳት የደረሰባቸው መሆኑን የጋሙጎፋ ዞን አስተዳደር ገልጿል። በሰልፉ ወቅት በአንዳንድ የኦሮሞ ተወላጆች ንብረቶች በሆኑ የንግድ ተቋማት ላይ ወጣቶች ሊወስዱት የነበረውን ተገቢ ያልሆነ እርምጃ በአገር ሽማግሌዎችና በሌሎች አገር ወዳድ ግለሰቦች ጣልቃ ገብነትና መከላከል ሊጨናገፍ መቻሉ ከብዙዎች አድናቆትን አትርፏል። በአላማጣና በዋጃ ከተሞች የማንነት ጥያቄ በማንሳት ሰልፍ በወጡ ዜጎች ላይ የትግራይ አስተዳደር የጸጥታ ኃላፊዎች በከፈቱት ተኩስ 3 ሰዎች መጎዳታቸው ታውቋል። በአካባቢው የሚኖሩ ዜጎች በግድ ወደ ትግራይ ክልል መጠቃለላቸውን በተለያዩ ጊዜያት ሰልፍ ማካሄዳቸውና በተደጋጋሚ ጉዳት የደረሰባቸው መሆኑም ተዘግቧል። በሶማሌ ክልል ከተፈጠረው ግጭት ጋር ተከትሎ የተፈናቀሉ የአማራ ተወላጆች መንግስት እርዳታ እያደረገልንም አይደለም በማለት በባህር ዳር ከተማ ሰላማዊ ሰልፍ አድርገዋል። ጥያቄያቸውን በሰላማዊ ሰልፍ ለማቅረብ በመኮርበት ወቅት የጸጥታ ኃይሎች የኃይል እርምጃ ወስደው በትነዋቸዋል። የታገቱ እንዳሉም የዓይን እማኞች ተናግረዋል። የእስራኤል መንግስት ወደ 1000 የሚጠጉ ቤተ እስራኤሎች ወደ እስራኤል እንዲገቡ የፈቀደ መሆኑን ገልጿል። እነዚህ ልጆቻቸው በእስራኤል አገር የሚገኙ ወላጆች ወደ እስራኤል እንዲሄዱ የተፈቀደላቸው ከብዙ ውጣ ውረድ በኋላ ነው ተብሏል። በኢትዮጵያ የቀሩትን ቤተ እስራኤሎች ለማምጣት ከሶስት ዓመታት በፊት በእስራኤል ካቢኔ ውሳኔ ቢሰጥበትም የበጀት ችግር በሚል ምክንያት ተግባራዊ ሳይሆን ቀርቷል። በኢትዮጵያ ውስጥ ወደ እስራኤል ለመሄድ የሚፈልጉ ወደ 9000 የሚሆኑ ቤተ እስራኤሎች የሚገኙ ሲሆን ልጆቻቸው ወላጆቻቸውና የቅርብ ዘመዶቻቸው በአሁኑ ሰዓት በእስራኤል ይገኛሉ ተብሏል። አምነስቲ ኢንተርናሽናል ባወጣው መግለጫ በካሜሩን የእንግሊዝኛ ተናጋሪ ግዛት ውስጥ ግጭቶች እየተፋፋሙ መሆኑን ገልጿል። በሚቀጥለው ወር ከሚካሄደው ብሔራዊ ምርጫ ጋር በተያያዘ የእንግሊዝኛ ተናጋሪ የሆኑትን ዜጎች ከሌላው የካሜሩን ግዛት ለመገንጠል የተቋቋመው ድርጅት የኃይል እርምጃዎችን መውሰድ የጀመረ መሆኑንና በዚህም በርካታ ሰዎች መጎዳታቸው ተገልጿል። ባለፉት 9 ወራት በአካባቢው በተከሰቱ ከ200 በላይ በሆኑ ግጭቶች ወደ 400 የሚጠጉ ሰላማዊ ሰዎች መሞታቸው ተነግሯል። ከሁለት ዓመት በፊት በአካባቢው በተፈጠረው ግጭት ከ200,000 በላይ ዜጎች ተፈናቅለዋል። በናይጄሪያ 10 ግዛቶች ውስጥ ሰሞኑን በዘነበው ከፍተኛ መጠን ያለው ዝናብ ምክንያት ከ100 በላይ ሰዎች የሞቱ መሆናቸው ታውቋል። የአገሪቱ የአስቸኳይ ጊዜ አስተዳደር ጽህፈት ቤት በሰጠው መግለጫ በሚቀጥሉት ጊዜያት የጎርፉ መጠን የሚጨምር መሆኑን ገልጾ አደጋውም ከፍ ሊል ይችላል ብሏል። የአየር ምርመራ ጣቢያዎችም ከስድስት ዓመት በፊት ከደረሰውና ከ2.1 ሚሊዮን ሕዝብ በላይ ካፈናቀለው የጎርፍ አደጋ ይሄኛው እንደሚበልጥ የገለጹ ሲሆን ከ30 የናይጄሪያ ግዛቶች ውስጥ 12ቱ በጎርፍ አደጋ እንደሚጠቁም ተንብየዋል። በመጨረሻም የቦኮ ሐራም ታጣቂዎች ከአንድ ዓመት በፊት በቁጥጥር ስር አድርገውት የነበረውን የቀይ መስቀል ሰራተኛ የገደሉት መሆናቸውን የዓለም አቀፍ ቀይ መስቀል ኮሚቴ ገልጿል። የተገደለው የቀይ መስቀል ሰራተኛ ከሁለቱ ባልደረቦቹ ጋር የተያዘው ባለፈው ዓመት መጋቢት ወር በቦርኖ ግዛት ውስጥ ሲሆን ሁለቱ አሁንም እንደታገቱ መሆናቸው ታውቋል። የዓለም አቀፍ የቀይ መስቀል ኮሚቴ ግድያውን በጽኑ አውግዞ ሌሎቹ በአስቸኳይ እንዲፈቱ ጠይቋል። ለዛሬ ያለን ዜና በዚሁ ይጠቃለላል። Thank you.
ከኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢያፓ በቡራዩና አካባቢው የተካሄደውን ግድያና መፈናቀል በሚመለከት የተሰጠ መግለጫ። መስከረም 7 ቀን 2011 ዓመተ ምህረት በቡራዩና ሌሎች ቦታዎች የተካሄዱትን የዘረኞች ግድያዎችና እጅቶችን እናወግዛለን። ባሳለፍነው ሳምንት ቅዳሜ ለሊቱን በቡራዩ፣ በከታ፣ በሳንሱሲ፣ ባንፎ፣ ባሽዋሜዳ፣ በፊሊዶሮ ወዘተ በመቶዎች የሚቆጠሩ ሰዎች ተገድለዋል። በርካቶች ለከባድና ቀላል ቁስለኝነት ተዳርገዋል። ህጻናት ሳይቀሩ ኢሰብአዊ የሆነ ድርጊት ተፈጽሞባቸዋል። መኖሪያ ቤቶች ወድመዋል። ንብረቶች ተዘርፈዋል። ለብዙ ዓመታት ከኖሩበት አካባቢ ተፈናቅለው በጊዜያዊ መጠለያ ለመኖር ተገደዋል። ኢያፓ በዜጎቻችን ላይ አሰቃቂ ድርጊት የፈጸሙትን በጽኑ እያወገዘ ወንጀለኞቹ በአስቸኳይ ለፍርድ እንዲቀርቡ ጥሪውን ያስተላልፋል። ቀደም ብለን የወያኔ ኢህአዴግ ስርዓት ሳይነካ መቆየቱ የሀገራችንን የረጅም ጊዜ ቀውስ አባብሶ የሚያስከትልና የህዝብን መብትና ጥቅም የሚጎዳ ነው ብለን በማስረገጥ ሁሉን ያሳተፈ የሽግግር ሂደት ተጀምሮ አስከፊው የወያኔ ኢህአዴግ አገዛዝ ሙሉ በሙሉ መወገድ ያለበት መሆኑን አሳስበን ነበር። ያሳሰብነው ሰሚ ባለማግኘቱና ዘረኛና አምባገነን የሆነውን የወያኔ ኢህአዴግን አገዛዝ ጠግኖ ለመቀጠል እንቅስቃሴ በመደረጉ እነሆ ዛሬ እያየነው ያለነው ፍጅትና ትርምስ በሀገራችን ሊሰፍን ችሏል። በቡራዩና ሌሎች አካባቢዎች የተፈጸሙ አሰቃቂ ግድያዎችና ዘረኛ ፍጅቶች የወያኔና የገዢዎቹ ወንጀል መሆናቸውን መደበቅና መካድ የሚቻል አይደለም። ንጹህ ዜጎች ለአሰቃቂ ግድያ መጋለጣቸውና መጠቃታቸው ሹሞቹ የኮለኮሏቸው ጽንፈኞች ያካሄዱትና እያካሄዱ ያሉት ዘረኛና የጥላቻ ፖለቲካ ቀስቀሳ ውጤትም ነው። ኢያፓ ይህን ወንጀል አጥብቆ እያወገዘ ከተጠቁት ወገኖቻችን ጎን ሙሉ በሙሉ ይቆማል። የወያኔ አገዛዝና ፖለቲካ መሰረቱ ዘረኝነትና ህዝብን በጎጥ በሃይማኖት መከፋፈል ነው። ይህ ስርዓት ለመገርሰስ ህዝባችን ከፍተኛ መስዋዕትነት ከፍሎ ያካሄደው ትግል በአዳን በተካፈሉበት ጸያፍ ሴራ ለጊዜውም ቢሆን ሊደናቀፍ ችሏል። የወያኔን ህገ መንግስት እናስከብራለን፣ የኢህአዴግን አገዛዝ ጠግነን ሸፋፍነን እውን እንዲሆን እናደርጋለን የሚሉ ክፍሎች ስልጣን ይዘው ምለውና ተገዝተው በባዶ ቃላትም ታጅበው ህዝብ ያወገዘውን ፍትህ አልባ ስርዓት የጥገና ለውጥ አድርገው ሊያስቀጥሉ ተሰይመዋል። የሽግግር ሂደትና የህዝቡ የሽግግር መንግስት ፍላጎትና ጥያቄ ወደ ጎን ገለል አድርገው በዙሪያቸው የጥላቻና የሀገር ግንጠላ አቀንቃኞችን፣ ወንጀለኞችን ወዘተ በመሰብሰብ የተከተሉት ፖለቲካ የሻሸመኔንም ሆነ የቡራዩን ክስተት ሊወልድ ችሏል። ያገዛዙ ፖሊሶች በጸረ ህዝቡ የነፍሰ ገዳዮችና ዱርዮች የጥቃት ዘመቻ ተካፋይ መሆናቸው የተረጋገጠ መረጃ ተገኝቷል። ህዝብ የተሰዋው የወያኔ ኢህአዴግን አገዛዝ ታድሶ እንዲቀጥል ሳይሆን ህዝባዊ መንግስት እንዲተካው በመሆኑ ሹሞቹ በምርጫ ቧልት የኢህአዴግን አስከፊ አገዛዝ አድሰውና አሽሞንሙነው በስልጣን ለመቆየት የሚያደርጉት አጉል ልፋት በህዝብ ዘንድ ተቀባይነትን የሚያገኝ አይደለም። አሮጌ ልብስ ይሰፋል ይደረታል። ወያኔ ኢህአዴግ ግን የሚጠገን የሚደረስ ሳይሆን ያበቃለትና በህዝባችን የተጠላ የተተፋ ቡድን በመሆኑ መፍትሄው ማስወገድና መጣል ብቻ ነው። ባለመወገዱ በቡራዩና በአካባቢው እንዲሁም በሌሎች ቦታዎች ነዋሪ የሆኑ ወገኖች ሁሉ ፍጅት ደርሶባቸዋል። በሹሞቹ ዙሪያ እንግዶች ተብለው የተጠሩትና የተሰባሰቡት አንዳንዶቹ ህዝብን በመፍጀትና በዘረኝነት የታወቁና የተካኑ ስለሆኑ ክስተቱ ቀጣይ ነው። አጼ ምኒልክ ግፍ ፈጸሙ ወዘተ በሚል ሲያጓሩና ያልሆነ ታሪክ መሰረት አድርገው የጥላቻ ሐውልት ሲሰሩ የነበሩ ዛሬ በ21ኛው ምዕት ዓመት አሰቃቂ ግድያ ሲፈጽሙ ጡት ሲቆርጡም እያየናቸው ነው። አጀንዳቸውና ዓላማቸው ህዝብን በጥላቻ መፍጀት መጤ ብሎ መግደል ነው። በቡራዩና አካባቢው የደረሰው ይህን ያረጋግጣል። የሀገርን ሰንደቅ ዓላማ ለማክቸልቸል የተደረገውና እየተደረገ ያለው ሙከራም ይህን ያሳያል። የሹሞቹም መልመጥመጥና ጥቃቱን መደገፍ ማንነታቸውን ያጋልጣል። ወያኔን ለቀውስ የዳረገው የህዝብ የጋራ ትግል ነው። ይህን ህብረት ሰርስረው ሊያፈርሱ ብዙ ጥረት እያደረጉ ነው። ህዝብ ላይ መዝመቱና በብሔር ደረጃ ለይቶ መፍጀቱ ዋናው የቀራቸው መሳሪያ ነው። ይህን በጋራ መከላከልና ማክሸፍ ደግሞ ግዳጃችን ነው። ዘርን እየለዩ ጥቃት መሰንዘር የወያኔ አገዛዝ ላለፉት 27 ዓመታት እንደ ፖሊሲ ሲያራምደውና ተግባራዊ ሲያደርገው የነበረ መሆኑን አውቆ ይህን አጥፊና ከፋፋይ አስተሳሰብ ከሀገራችን ጠራርጎ ለማጥፋት ሁላችንም ጥረት ማድረግ አለብን። በህዝብ ላይ የሚካሄደው ፍጅት በአስቸኳይ ይቁም በሚል የሚካሄዱትን የተቃውሞ ሰልፎች፣ የሥራ ማቆም አድማዎች ወዘተ በሙሉ ልብ የምንደግፈው ነው። ተከታታይ የተቃውሞ እንቅስቃሴዎች በሀገር ቤትም በውጭ ሀገርም በማካሄድ ስሜታችንን መግለጽና አንድነታችንን ማጠናከር ይኖርብናል። ያፋ ጥቃት ከደረሰበት ህዝብ ሁሉ ጎን ይቆማል። መፍትሄው ጸረ ወያኔውን ትግል ቀጥሎና አፋፍሞ አገዛዙን በጋራ መጣል ነው። ትግላችን ይቀጥል፣ እናፋፍመው። ወያኔ ሳይሆን የኢትዮጵያ ህዝብ ያቸንፋል።
ፈርሞለ ፋሽስቶ ያዶየ ፕሬስ ዛሬም ነቆጠኙ እንደረከከ የነጻነት ዋጋ ድንበሩ እስከዚያ ነው። በዘመናት ግንባርክን አሳየው ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነትን አስክክር ኢትዮጵያዊነት ነው። እናቸንፋለን ግንባርክን አሳየ
ከፍኖተ ዲሞክራሲ ጋር ለሚደረጉ ግንኙነቶች በሚከተሉት አድራሻዎች መጠቀም ይቻላል። በደብዳቤ ፍኖተ ዲሞክራሲ የመልእክት ሳጥን ቁጥር 73337 ዋሽንግተን ዲሲ 20056 USA ሲሆን በኢሜይል efdpu@aol.com።
አዲስ ስርዓት ለማን? በአጼው ዘመን የአጼውን ስም በከንቱ ማንሳት በክብረ ነክነት ያስቀጣ እንደነበር ሁሉ በዘመነ ደርግ ደግሞ በአብዮቱ ላይ ለማሰር አሟርተሃል ወይም አስባሃል በመባል አያሌ ዜጎች ተረሽነዋል። ዛሬ ደግሞ ጉድ ሳይሰማ መስከረም አይጠባም ነውና ከራሱ ጎሳ ወይም ነገር ውጪ በመሆናቸው ብቻ አንዴ ጸጉረ ልውጥ ናችሁ፣ ሌላ ጊዜ ደግሞ የአይናችሁ ቀለም አላማረኝም በሚል ፈሊጥ ዜጎችን ሁሉ ከአጽመ ርስታቸው የሚያፈናቅል ጸረ ኢትዮጵያና ጸረ ትውልድ የሆነውን ወፍ ዘራሽ ወያኔን ጣለብን። ታዲያ ዱላ ወይስ መላ የሚለውን እንቶፈንቶ ቤተሰቡም እየፈረሰ ቀየውንም እንዲለቅ እየተገደደና አርስቱን እየተቀማ ላለው ድሃ አርሶ አደር ምን ትርጉም ይሰጣዋል? አድርባይነትን በሰለጠነ ፖለቲካ ከሽኖና አሳምሮ ከወያኔ ጋር ለመተሻሸት ከሆነ እርሱ የተበላ መና ነው። ይሁን እንጂ ነገርን ከውሉ ቡናን ካቦሉ ነውና ዱላም ተባለ መላ ሁለቱም የአንድ ትግል ስልት አካል አምሳል መሆን ይችላሉ። ሁለ ገብ ትግል ሲቀዘቅዝ በእጅ ሲፋጅ በማንኪያ እንዲሉ ለነገሩማ እንደዘመኑ ቅብጢ ምሁር ሳይሆን የሀገራችን ገበሬኮ በደል ሲበዛበትና ውስጡ እርር ድብን ሲል ሳር ስቃለው እንደማሽላ ነገር በሆዴ የተብላላ ይልና አንጎራጉራል። ቀጥሎም መሄድ መሄድ አለኝ መንኮልኮል መንኮልኮል አፌ ባይናገር ሆዴ ይዟል ተንኮል ይላል። የመከፋቱን ብዛትና ልክ ለመግለጽ አንጀቱም እርር ትክን ይያለ። አስከትሎም አረ ተወኝ አገር አረ ተወኝ መንደር እየሰማህ አውራ ያየህ ተናገር በማለት ማሳሰቢያ ስንኝ ይቋጥራል። ነገር ዓለሙን አይቶ ደስ ካላለው ደግሞ ዳመናው ሲዳም ምን ይወረዛል ገደል ዘገያል እንጂ መች ይረሳል በደል ወተት ይሸፍታል እንኳን ሰው ሲበደል በማለት ምርጫውን ያስተካክላል። አያይዞም ረጥራኝ ወንዙ ወረጥራኝ ዱሩ ላንተም ይሻልሃል ብቻን ከማደሩ በማለት ርችት አሰምቶ ይሸፍታል እንጂ ዱላ ወይስ መላ ያለ ራሱን አያማግጥም። የዚህ ሁሉ ችግር ምንጩ ወያኔና ህገ አራዊቱ ነውና በተቀነባበረ ህዝባዊ አመጽ መወገድ ይኖርበታል ማለት ነው። ድርቢያብር አንበሳ ያስር ነውና የምናስረው አንበሳ ባይኖርንም የሚኒሊክ ቤተ መንግስት ሰፍሮ ባለው የአውሬ መንጋ ላይ መረባረቡ ግን ለነገ የማይባል ብሔራዊ ግዴታ ነው። ዛሬ አርሶ አደሩ ከቀየው እየተፈናቀለ መሬቱን ለዘመን አመጣሽ ወያኔ የህንድ የአረብና የፈረንጅ ቱጃሮች ከመስረከቡም በላይ ቀየውን እየለቀቀ በሚሰደድበት በርካታው የከተማው ኗሪ ህዝብ በውሃ አጥቶ በመብራትና ትራንስፖርት እጥረት እየተሰቃየ ከመሆኑም በላይ የሚበላው አጥቶ የበይ ተመልካች በሆነበት ህዝበ ሙስሊሙም ሆነ ህዝበ ክርስቲያኑ በነጻ ሃይማኖቱ ብሎም አምላኩን እንዳያመልክ ወያኔ በካድሬዎቹ እያመሰው ባለበት ተማሪው አስተማሪው ነጋዴውና ቀሳውስቱም ሆነ ምእመናኑ በአጠቃላይ እየታመሰ በሚገኝበት አገሪቱ እንዳለች በማህበራዊ ኑሮ ቀውስ እየተናጠች በፖለቲካማ በኢኮኖሚ ቸነፈር እየተገረፈች በሚትገኝበትና በተመሳሳይ መልኩም በወያኔ ውስጥ የጦዘው ሽኩቻ በላይኛው በመካከለኛውና በታችኛው የአመራር አባላትና አካላት ውስጥ በመውረድ ድርጅታዊ ህልውናቸው እየተፈታተነው ከመሆኑም በላይ ተለጣፊ ድርጅቶቹም ከዋኝ አጥተው እየተዝለፈለፉ ባሉበት ህዝቡን በበኩሉ በሚያመቸው አጋጣሚ ሁሉ ሰላማዊ ሰልፍ በመውጣት ድምጹን በሚያሰማበት ብሎም እንብተኛነቱን በተለያየ ስልት በሚያስተጋባበት በአሁን ወቅት ትግሉን ወደ ላቀ ደረጃ ለመውሰድ በበቂ የተደራጀ ኃይል እንደ አንድ ሰው የቆመ ህዝብና የተቀነባበረ የትግል ስልትና ስትራቴጂን መቀመር ይጠይቃል። ዛሬ ላይ ቆመን በርግጠኝነት ለመናገር አገራችን ኢትዮጵያ ለውጥ አርግዛ ጫንጫን እየተነፈሰች ትገኛለች። አዋላጅም አማላጅም ትሻለች። በተመሳሳይ መልኩም የሀገራችን አየር እየተነፈሰ ያለው ያው ለውጥንና ለውጥን ብቻ ነው። ታዲያ በአገር ውስጥም ሆነ በውጭ አገር ያሉት ድርጅቶች ምን እያደረጉ ነው? ኢህአፓስ የሚሉትና ተመሳሳይ ጥያቄዎች መልስ ማግኘት አለባቸው። ኢህአፓ ደግሞ ደጋግሞ ግንባር በተግባር በተጨባጭ በአገር ቤት እንገናኝ ብሎ ላስተላለፈው የሀገር አድን ጥሪ መልስ የሰጠ ድርጅት መኖሩን እንጠራጠራለን። ኢህአፓ ግን በበኩሉ ህዝባዊ ድርጅት እንደመሆኑ ህዝባዊ ጥያቄዎችን ማስተናገድ ብቻ ሳይሆን መመለስም መቻል አለበትና የአቅሙን ሁሉ እያደረገ ከመሆኑም በላይ ድርጅታዊ አቅሙን እየገነባ ይገኛል። እንደ ሌሎች ድርጅቶች ነገር ዓለሙን ረስቶ የወሬ ቁና መሆንና ባዘቦት ቀን በወሬ መጠመድን ግን በጭራሽ አይመርጥም። ህዝቡም ቁርጥ ያለው ቀን ሲመጣ በቆራጥነት ወያኔን በሚገባው ቋንቋ ሊያናገረው የሚችለው ያው ኢሃፓ መሆኑን ጠንቅቆ ያውቃል። ስለዚህም ኢሃፓ ድርጅታዊ አቅሙን በመገንባትና አይቀሬውን ህዝባዊ ግዳጅ መወጣት አለበት ማለት ነው። ትግሉን በቀጣይነት ለመምራት ሆነ ለማስተባበር ድርጅታዊ ብቃቱን ማሳየት መቻል የግድ ይሆናል ማለት ነው። ናም ኢሃፓ አንጋፋና በሳል የፖለቲካ ድርጅት እንደመሆኑ መጠን በተመክሮም ላቅ ያለ በአደረጃጀቱና በራዩም የገዘፈ ጠንካራና በሳል ድርጅት መሆኑ ግልጽ ነው። ባሳር በመከራ የተፈተነች ህይወት ያለው ፍጹም ነው እምነቴ የትግሉ ነው ህይወቴ ብሎ በመነሳት ሁለት አምባገነን አገዛዞችን አንበርክኮ ሶስተኛውን ለመጣል እየታገለ ያለ በሳል የፖለቲካ ድርጅት እንደመሆኑ መጠን በተመክሮም ላቅ ያለ በአደረጃጀቱና በራዩም የገዘፈ ዝና ያለው ድርጅት መሆኑ የማይካድ ሐቅ ነው። በሂደትም ውስብስብ የሆነውን የኢትዮጵያን ፖለቲካዊ ማህበራዊና ዲፕሎማሲያዊ ከበባ ሰብሮ ከመውጣትም አቋያ ሁለንተናዊ አቅሙን አጠናክሮ ቀጥሏል። ነባርና ዘመናመጣሽ ጠላቶቹንም እንዳመጣጣቸው እየመከተና ቅስማቸውን እየሰበረ ማንነታቸውንም ለህዝብ ያጋለጠና ለብሔራዊ ትግሉም አቅጣጫን በማስጨበጥ ረገድ ጎላ ያለ ብሔራዊና ታሪካዊ ሚናውን እየተጫወተ ይገኛል። ኢሃፓ የፓርቲ ፖለቲካም ሆነ የመድብለ ፓርቲ ባህል ጭራሽ በሌለበት ስነ መለኮታዊ እንጂ ህዝባዊ መንግስት የሚለው ጽንሰ ሐሳብ ገና ባዕድ በሆነባት ኢትዮጵያ ውስጥ ተወልዶ የዲሞክራሲና የነጻነት መንፈስ እንዲፈካ ፖለቲካዊ ተስፋና ፍላጎት እንዲስፋፋ የኩልነትና የፍትህ ስሜት እንዲንሰራራ የመሻሻልና የእድገት ፍላጎት እንዲጠነክር የህግ የበላይነት እንዲሰፍን የህዝቦችን እኩልነት ማከል አደረገ ብሔራዊ አንድነት የታገለና እየታገለ የቀጠለ ድርጅት ነው። ስለዚህም በወርድና በስፋቱ በቅርስና ይዘቱም ሆነ በስነ ምግባሩ ኢትዮጵያዊነቱን በመጠበቅ ሰፊና ብሔራዊ ሆኖ ነው የቀጠለው። እንደ ጎሰኞችም ሳይሆን በአወቃቀሩም ሆነ በአደረጃጀቱ ህብረ ቀለምና ኩሩ ኢትዮጵያዊ ድርጅት ነው። ወለም ዘለም ሳይል እውነቱን ተናግሮ መሸበት ማደር የሚለውን ብሂል የኖረ ድርጅት ነው። በመሆኑም ኢሃፓ ከማንም በፊት ጎሳ የሚለውን የወያኔን ነጠላ ዜማ ያጋለጠ ብቻ ሳይሆን በዱር በገደሉም በይፋ የተዋጋቸውና እየተዋጋቸው የቀጠለ ኢትዮጵያዊ ኃይል ነው። ባጭሩ ኢሃፓ ትምክተኝነትንም ሆነ ጠባብ ብሔርተኝነትን ከአንድ ባህር የተቀዱ የህብረተሰብ ጠንቆች ናቸው ብሎ ያምናል። በመሆናቸውም ሰውን በሰውነቱ ሳይሆን በዘር ግንዱና በቆዳው ቀለም ከፍና ዝቅ አድርጎ ከማየት አባዜ የመነጩ አሉታዊ ስሜቶች በመሆናቸው ጣፈንታቸው ከወያኔ እልፈት ጋር የተቆራኘ መሆኑን ያምናል። ጎሰኝነት የአንድነት ተውሳክ ነው። በይዘቱም የዘር ፖለቲካ በመሆኑ ጸረ ስብና ጸረ ዴሞክራሲ ጸረ አንድነትና ጸረ ሰላም ከመሆኑም በላይ በዘረኝነት የተለከፉ ፖለቲከኞች ሁሉ ከሰው ተራ የወጡ አረመኔዎች ናቸው። የሀገራችን ፖለቲካ ብሎም በትረ መንግስቱ ከሁለቱ ስሜቶች በላይ በሚያስብ በሳልና ሀገራዊ መንግስት እስካልተተካ ድረስ ስንቅና ትጥቃቸው ቂምና ቁርሾ ለሆነው ትምክተኞችና ጠባብ ብሔርተኞች ተመቻችተን እንቀጥላለን ማለት ነው። ስለዚህ የዜጎችን እኩልነት ማዕከል ያደረገ ብሔራዊ አንድነትን መገንባት ብሎም ህዝብ በቀጥታም ሆነ በተዘዋዋሪ በትረ መንግስቱን የሚቆጣጠርበት የህግ የበላይነት የተረጋገጠባትና የሰው ልጅ በሰውነቱ የሚከበርባት ኢትዮጵያን በመፍጠር የሁለቱን ኢሰባዊ ስሜቶች ደብዛ ማጥፋት ይቻላል። ለዚህም ነው ኢሃፓ በወርድ በስፋቱ በአወቃቀሩም ሆነ በአደረጃጀቱ ህብረ ቀለምና ኩሩ ኢትዮጵያዊ በመሆኑ ጨክነው የሚጠሉት። በአንጻሩ ደግሞ አባላቱና ደጋፊዎቹ በጣም ይኮሩበታል። የአባላትና ደጋፊዎቹ ጽናት፣ እምነት፣ ጥልቅ ያገር ፍቅር ስሜታቸውና ወንያቸው የማይነጥፈው በቀጣይነት ለሚታገሉለት ነጻነት፣ እኩልነት፣ ዴሞክራሲ፣ ብሔራዊ አንድነትና ሉዓላዊነት አስተማማኝ የትግል መሳሪያቸው መሆኑን ጠንቅቀው ስለሚረዱ ነው። የፖለቲካ ንቃት፣ ጥራት፣ ብስለትና ብቃታቸው እንዲሁ በቀጣይነት የሚመነጨው ከዚሁ ቋሚ ከሆነው የድርጅታቸው መተክል ነው። ለእናት ሀገራቸው ቀናይ በመሆናቸውም ዓላማቸው፣ ፍልስፍናቸው፣ ርዕዮተ ዓለምም ሆነ አጀንዳቸው ኢትዮጵያዊ ነው። በመሆኑም ጠባብ ብሔርተኞች ወያኔና ለወያኔ ሁለት ሆድ ያላቸው መሃል ሰፋሪዎች ሁሉ ይጠሏቸዋል። ይህ ደግሞ ጸጋቸው ነው። ኢያፓና አባላቱ ለሀገራቸው ያላቸው ፍቅር ፍጹም የማይጠፍ ከመሆኑም በላይ በገንዘብና በንዋ የሚለካ ሸቀጥ እንጂ ፍቅር አለመሆኑን ጠንቅቀው ያውቃሉ። ለዚህም ነው ሞቅ ደመቅ ሲል አጉል መኮፈስ፣ ዘጭ ረጭ ሲል ጭራሽ መረበሽ የማይታይባቸው። ለዚህ ነው ወያኔና መሰሎቹ የኢያፓስም በተነሳ ቁጥር ጭልፊት እንደሳታት ዶሮ ጭር የሚሉትና የሚረበሹት። ስለዚህ ወያኔና ስራቱ በተቀነባበረ የህዝብ አመጽ መወገድ አለበት ከተባለ ኢያፓን ጥሎ ጉዞ አይሆንም። ኢያፓ ዛሬም እንደ ትላንቱ ነገም እንደ ዛሬው በትግል መሞት ህይወትን እየዘመረ ሊሞት አንድ ሐሙስ በቀረው ወያኔ ላይ የአገር አድን ዘመቻውን ከኢትዮጵያ ህዝብ ጎንና አንድነት ኃይሎች ጋር በመተባበር ትግሉን ለማጣጣፍ ዝግጁ ነው። ለዚህም ዛሬም እንደ ትላንቱ ከሩቅ ሳይሆን በቅርብ በትግሉ ሜዳ ከህዝባችን ጋር አንድ አካል አንድ አምሳል በመሆን ከወጣቱም ከአዛውንቱም ከሴቱም ከወንዱም ጋር በመዋሃድ የጋራ ጠላትን በጋራ መጥቶ የጋራ እጣ ፈንታችን በጋራ ለመወሰን በሚደረገው ወሳኝ ፍልሚያ ላይ ይገኛል። ወቅቱ የሚጠይቀውም ተጣማጅ አርበኛን እንጂ ዱላ ወይስ መላ በሚል የአፍዝ አደንግዝ ፖለቲካ መጠመድን አይደለም። ስለዚህ የአንድነት ኃይሎች ሁሉ በመተባበር ህዝብም እንደ አንድ ሰው መንቀሳቀስ ይችል ዘንድ ኃይልና አቅማቸውን ማስተባበር በወያኔ ላይ የማያዳግም እርምጃ መውሰድ ያለባቸው ጊዜ አሁን ነው። ወደፊት በሉለት ይለይለት ነው ነገሩ። እናችንፋለን።
Yeah. የትግሉ ባለቤት ህዝብ ብቻ ነው። አንዴ ሳይሆን ከዚያም በላይ ለስርቆት እንዳመቸን የሚታወቅ ነው። ግርግር ለሌባ ያመቻል ይባላል። በግርግር ግን ለሌባ ለማመቸት የበኩላችንን እንደ ህዝብ አስተዋጽኦ ማድረጋችን ደግሞ ሊካድ የሚችል አይደለም። ባያሌ ትግል ለየካቲት አብዮት ስንበቃና መሰረታዊ ለውጥ ልናመጣም ስንችል አብዮቱ ሞግዚት ያውም ወታደር ከቶም አያስፈልገውም ብሎ እየተነገረ ለጮሌ መኮንኖች ጭብጨባ ተደርጎ የሰው ጭራት የሆነው ፋሽስት መንጌ መንጌ ተብሎ ድላችንን እንዳስረከብ የምንረሳው አይደለም። አሰቃቂ ሆኖ ያለው ደግሞ ይህ አረመኔ ከነ ጓደኞቹ ብዙ መቶ ሺህ ዜጎችን ወጣት ሽማግሌውን ከመታረና ከፈጀ በኋላ አሁንም ሊያደንቁት ሊያዳንቁት የሚፈልጉ ህሊና ቢሶች መኖራቸው ነው። ደርጉ ሊንኮታኮት ሲል ለሀገርና ለህዝብ የሚበጅ ሽግግር ለማድረግ ብዙ ጥረቶች ተደርገው በወያኔው ሰላይ በኮሎኔል ፍስሐ ደስታና በራሱ በመንግስቱ ሻጥርና እምቢተኝነት ከሽፎ ለወያኔ ጥርጊያ ተመቻችቷል። ተቃዋሚ ድርጅቶች የነበራቸውን ልዩነትና ቁርሾም ትተው ለሀገር ሲሉ ህብረትን ሊመሰርቱ ሲትሩም የአሜሪካው ሲአይኤ ቅጥረኛ የሆኑት ሁሉ እነ ኤፍሬም ይስሐቅና ሌሎች ተቀናጅተው ይህን ጥረት ሊያዘገዩና ለወያኔ ሁኔታውን ሊያመቻቹ ጥረው ተሳክቶላቸዋል። ኢዲሐቅ ሊመሰረት የቻለው ዘግይቶ ሲሆን በሂደቱም ቦታ እንዳይኖረው ወያኔ፣ ሻዕቢያና አሜሪካ ተባብረው አድርገዋል። ወያኔ ስልጣን ከያዘ ለኢትዮጵያ መከራና መዘዝ መሆኑን ኢህአፓም ከወያኔ ከራሱ የከዱም ሁለት ዜጎች ቢገልጹም ሁሉም በጆሮ ላይ ተኝቶ ይባስ ብለው የደርግም አዳናቂ የነበረው አዛውንት ፕሮፌሰር ልጆቼ ብሎ አሞካሽቷቸው በኢህአፓ ላይ የከፈቱት ጦርነት ተማሪዎችን መግደላቸው አይመለከተንም በሚል ለወያኔ ማጨብጨቡ ሰፍኖ እንደነበርም እናውቃለን፣ አንረሳም። ሳይውል ሳያድርም በወያኔ የወሬ አናፋሽ ተቋሞች በመታገዝ ዘረኛና አረመኔውን መለስ ዜናዊ መሌ መሌ ማለት መጀመሩንም በትዝብት ሰምተናል፣ አንረሳም። በየታሪክ ወሳኝ ማጠፊያ ግርግር እንበለውና ወሮበሎቹ ሲነሱ ስረቁን አይነት አመችተናቸው መገኘታችን የታየና አሁንም ሊታይ ቀና ቀና እያለ ነው። ሌቦቹ ታዲያ ቢሰርቁን ለምን ይፈረድባቸዋል? ሲካሄድ የቆየው ትግል ማለትም ከሶስት ዓመት በላይ በቀጣይነት ተካሂዶ ያለውና እየተካሄደ የምናየው ህዝባዊ ትግል ባለቤት ማንም ሳይሆን ህዝብ ራሱ ነው። የተወሰኑ ቡድኖች የምንመራው እኛንን ያሉት አይን ያወጣ ጥፋት መሆኑ ቢጋለጥም ይህናም ነው ኪሳቸውን ሲያራግፉ የተገኙ ዜጎች ጥቂት አልነበሩም። ሐቁን በተመለከተ ትክክለኛ ግንዛቤ ለመያዝ ተጨባጭ ሁኔታውን አለማወቅ ብቻ ሳይሆን እንደገና ስሜታዊ መሆንና በግርግር ለሌባ ማመቸቱ ደርቶ ይህ የተባለው የምትሃት ጦር ከዋልድባ ወደ አዘዞ በእግሩ በትንሽ ቀን ደርሶ ጥቃት አድርሶ ወዲያው ወደ ዳንሻ ተመለሰ ሲባል እንኳ ይህ ለትዝብት ጋባዥ ጦር ልብወለድ መሆኑን መገንዘብ አቅቶ እንደነበር ያየነው ነው። ባላቸው አቅም ሁሉ በህዝቡ መሃል ገብተው የሰሩ የተንቀሳቀሱ ቢኖሩም የትግሉ ባለቤት ህዝቡ ብቻ መሆኑን መካድ የሚቻል አልነበረም። የሞከሩም ተጋልጠዋል። ወያኔን በብረት የተጋፈጡት ከአምባ ጊዮርጊስ እስከ ጸለምት በጎበዝ አለቆች እየተመሩ እንደነበረም ማወቅ ለሚፈልግ ሁሉ ተነግሮ ነበር። ግን ለሌባ ማመቸቱ ልማድ ሆነና ውዥንብር ሰፈነ። እስካሁንም በሌለ ጦር ድል ተገኘ እየተባለ በውጭ ሀገር ያለው ዜጋ ገንዘብ አምጣ በሚል በፖለቲካ ነጋዴዎች እየተመዘበረ መሆኑን እናያለን። ንገረው እምቢ ካለ ውሸቱ ሲጋለጥና ኪሳራው ሲበዛበት ይረዳዋል ብለናል። ሙስሊም ዜጎቻችን የቀጣይ ትግል ልምድ አስፈነው ይህንንም ቢዘገይም ሌሎች ተቀብለው ከጎንደር እስከ አምቦ፣ ማጀቴ ወዘተ አስፋፍተውት እነሆ በአሁኑ ጊዜ ወሎንም አዳርሶ ያለው ትግል ሁሉ ባለቤቱ ህዝብ ነው። ጎንደርና ጎጃም፣ ወሎ፣ ሰሜን ሸዋ፣ ሲደማ ሲቀጠቀጥ የአማራ ተወካይ ተብዬው የወያኔ ተለጣፊ ሊቃወም ቀርቶ በልቦ ባይ በመሆን ከወያኔ ጋር ተሰልፎ ህዝብን አውግዟል፣ አሁንም ያለው ሁኔታ ይህ ነው። እነማፈሪያ አዲሱ ታደሰና ገዶችን ያቀናል። በኦሮሞች አካባቢ የሁሉ ግድያና እጅ ሲካሄድ የኦሮሞዎችን የመብት ትግል ለማደናቀፍ የተቋቋመው ኦህዴድ ተብየው በወያኔ ተለጣፊነት የሚጠበቅበትን ሲያሟላ ቆየ እንጂ ከህዝብ ትግል ጋር ጣውንትነትን እንጂ ሌላ ምንም ግንኙነት አልነበረውም። የኦሮሞ ህዝብን ትግል ይህ ቡድንም ሆነ በውጭ ሀገር አለን የሚሉ ጠባቦችና የህንጠላ አባወራዎች ቅንጣትም እንዳልመሩት የሚታወቅ ነው። ታዲያ በአሁኑ ጊዜ ከወያኔ መለስተኛ ቅራኔ ገብተናል በሚል የትግሉ መሪ ህብረት ጠሪነን ብለው ተረጣፊ የነበሩ ግለሰቦች ብቅ ሲሉ የህዝብን ሚናና የትግል መሪነት ልንሰጣቸውና እንደገና በግለሰቦች አምልኮትና እምነት ልንሾፈር ከቶም ዝግጁ ሆነን ሰለባ ሆነን ህዝብን ለጉዳት ልናጋልጥ ዝግጁ ሆነን መገኘትም የለብንም። በወያኔ ተረጣፊዎች ዘንድ ከማንም በፊትና በሰፊው የቀስቀሳ ስራ የሰራው ኢህአፓ እነዚህ ከወያኔ መነጠሉን በቀላሉ የሚያይ አይደለም። በተረጣፊ ላይ ጊዜ አታጥፉ የለየላቸው ወያኔዎች ናቸው ይባል በነበረበትም ወቅት ይህን ችላ ብለን በሁለቱም በወያኔ ሁሉም ተረጣፊዎች ላይ ከወያኔ ተለዩ ቀስቀሳ ከማካሄድ አልፈን ሰርገን በመግባት መሰራት ያለበትን ሰርተናል። ስለዚህም ቀደምም ለህዝብ ስናሳስብ እንደነበረው ኢዴፓ የሚባል የወያኔ አገልጋይ ቡድን በወያኔ ሲቋቋም ውስጡ ገብተን አውቀን እንዳጋለጥ ነው። በተረጣፊው ዘንድ ያለው ሁኔታ ለእኛ ምስጢር አይደለም። በሰማያዊ ፓርቲ አማካይነት ተሞክሮ የነበረውንም ሻጥርና ማደናገር አክሽፈነዋል ብለን በሙሉ ልብ እንናገራለን። ማን እንደሆነና ማን አሁንም የወያኔን ተልእኮ እያሟላ እንደሆነ አላጣነውም። ለማንኛውም ግን ተለጣፊዎች አቋም ቀየርን ካሉ ወያኔን ላገለገለውና ለማንም ህዝብ ላልጠቀመው ነጋሶ ጊዳዳ መኪና እንገዛለን ማለት ከህዝብ ጎን ቆሞ መታገል ማለት አይደለምና ጸረ ወያኔ አቅጣጫን ያዝን ካሉ ህብረት ጠሪና መሪነን ብለው ሊሰየሙ ከመቸኮላቸው በፊት በተጨባጭ ወያኔን በቅጡ የሚቃወምና ህዝቡ የሚፈልጋቸውን እርምጃዎች ወስዶ የራስን ማንነትና ከወያኔ መለየት ይፋ ማድረግ መቻል ያሻል። የለመደባቸው ግርግር ሲያዩ ሊሰረቁ የሚመቻቹና አሁንም ትላንት ህዝብ ሲፈጅ የነበረውን ህዝብ ሲፈጁ የነበሩትን ከመቅጽበት ህዝባዊና ነጻ አውጪ መሪ ሊሉ የተነሱትንም አደብግዙ እንላቸዋለን። ከወያኔ እየተለየን ነው የሚሉትንም በዚሁ በርቱ ግፉበት እያል እንደ 97ቱ ቅንጅት ማለትም ድልን በምን እናስከብራለን ሲባሉ አሜሪካ ያስከብርልናል ብለው እንደነበሩት ሳይዘናጉ ወያኔ ያለውን ኃይልና ያፈና እይታቸው አስገብተው እንዲዘጋጁ እናሳስባቸዋለን። የትግሉ ባለቤት ህዝብ ነውና በአውድማው ሰልፋቸው ከወያኔ ጋር ሆኖ ከርሞ ዛሬ ይህን ልንተው ነው ካላችሁ የህዝብን ሚናና መጪ ድል ነጠቃ ውስጥ እንዳትገቡም እንመክራለን። የአማራውን ህዝብ ኢህዴን ብአዴን የተባሉት ለወያኔ አሳልፈው ሰጡት ጎዱት እንጂ በቅርቡም ሳይቀር ግጨው የትግራይ ነው ብለው ፈረሙለት እንጂ የጠቀሙት ቅንጣትም ነገር የለም። እነዚህን ተለጣፊዎች ለመበታተንና አባሎቻቸው ከህዝብ ጎን እንዲቆሙ ለማድረግ ገና ወያኔ ስልጣን ሲይዝ ጀምሮ የሰራንበት ታምራት ላይኔንም ለእስር እንዲዳረግ ያደረግንበት ወዘተ ወዘተ ሰርተናል። የኦሮሞ ህዝብ ይህ ነው የማይባል ፍጅት ሲደርስበት ኦህዴድ ከወያኔ ጋር አብሮ ፈጀው እንጂ ተከላካይ አልሆነለትም። ከአጼው ዘመን ጀምሮ የኦሮሞን ህዝብ ፍትሃዊ ትግል ሳያወላውል የደገፈ ቢኖር ኢህአፓ መሆኑን የማያውቅ የለም። ዛሬ የኦሮሞ ድርጅቶች መሪዎች ነን ብለው ጽንፈኛንም አቋም እስከ መያዝ የደረሱት ደርግ የኦሮሞ የጭቁኑ መንግስት ነው ብለው ከደርግም ከመኢሶንም ከኢጫትም ጋር በማበር አንድም ከህዝብ ሲነጠሉ ኋላም ኢህአፓን አጥቂ መሳሪያዎች ሆነዋል። ኢህአፓ ግን የደርግን ጸረ ህዝብነት ከማጋለጥ የተቆጠበ ሳይሆን በርካታ የኦሮሞ ምሁራንንም አቅፎ ለዴሞክራሲና ለመብት ታግሏል። ወያኔ ወደ ስልጣን ሊመጣ ሲልም ኦነግ ይህንን ሂደት እንዳያጅብ ከመሪዎቹ ጋር በሚስጥር ብንነጋገርም ጫና በዛብን በሚል ወደ ለንደን ተጉዘው ለሻቢያና ለወያኔ መሳሪያ ሆነው ሽግግርም በተባለው በነበረው ሁኔታ አትግቡ ሲባሉ በእምቢኝ ወያኔን መርጠውና በሰራ አማራው ጸያፍ ዘመቻ አጃቢ ሆነው ለ12 በርቹማ የኦሮሞን ህዝብ በኩርና አሳልፈው ሊሸጡ ችለዋል። ሳይወር ሳድርም ወያኔ ኦህዴድ የተባለውን ተረታፊ ይዞ ሲያስጨንቃቸውና ከሀገራቸው ውጡ ብሎ የመውጫ ቪዛ ሲሰጣቸው በኤርትራው አምባሳደር በኃይሌ መንቆሪዮስ አቅራቢነት ለንቾረታና ዲማኖጎ መለስ ዜናዊ ጋር ቀርበው ተለቃቅሰው ተሰናብተው መውጣታቸውንም እናስታውሳለን። በዚያን ጊዜ የኦነግ ጦርና ካድሬዎች በእስር ላይ ነበሩ። ታማሚ የነበሩትን ፕሮፌሰር አስራት ለእስር ተዳረጉ እንጂ ቪዛ አውጥተው ከሀገራቸው ባድዋ ውርጋቶች አልተባረሩም ነበር። ይህን ሁሉ ማንሳት የተገደድ ነው ለህዝብ ቆመናል ያሉት ራሳቸውን ተቃዋሚ የሚሉትም ቢሆኑ ለህዝብ ጠቀሜታ ያልሰጡ ከመሆናቸውም በላይ ተለጣፊዎቹም ሚናቸው ምን ያህል አስከፊ እንደነበር መርሳት አያሻም ለማለትም ነው። ስያብርሃ የተባለ ወያኔ ከመለስ ተጣላው ብሎ ከሀገር ሲወጣ አርበኛ አገር ወዳድ ብለው የተቃዋሚውን ጎራ ክፍት አድርገው ሊያቅፉት ሲሉ የሰውየውን ይዘት በመግለጥ አትሳሳቱ፣ በግርግር አትደናገሩ ብለን ባሳሰብ የደረሰብንን ስሜታዊ ጫጫታ የምንረሳው አይደለም። ለመለስ ሞት ጸጉሩን የነጨውና አሁንም ወልቃይት ጠገዴ ወዘተ የትግራይ ነው ባዩ ሲዬ የት ደረሰ? አሁንስ ወደ ወያኔ ተመልሶ ምን እያደረገ ነው? በቂ ትምህርት አለንና ነጋ ጠባ ለአላፊ አግዳሚው አወናባጅ የሌለውን ችሎታና ያልያዘውን አቋም እየሰጠን መታለል የለብንም ማለት እንገደዳለን። በነጋዴ ፖለቲከኞች መዘረፍ ከሆነ በእውነቱ የግል ጅልነትን የሚመለከት ነውና ብዙም አያስጨንቀንም። ነገር ግዳይ ሲሆን ግን መደናገሩ አገር አልባ እንዳያደርገን እንሰጋለን። መጽሐፋቸውን ለስዬ መታሰቢያ የሰጡትን የተቃዋሚ ቡድን መሪዎች ያጤኗል። ይህን ሁሉ አጢኖ ግን ስንለፋበት የቆየነውን የወያኔዎች እርስ በርስ መነካከስና መፈራቀቅ ሲመጣ መጥቷልና አሁንም በስልትና በብልሃት ልንጠቀምበት ይገባል። የህዝብን ሚናና ድል ለመንጠቅ የሚቅበዘበዙትን ሁሉ እናወዛለን። የትግሉ ባለቤት ህዝብ ብቻ ነው። ህብረታችንና ጸረ ወያኔ ሁለገብ እርምጃችን ይጠናከር።
መነቀፍ ቀርሞ በገባ ይመስል ለድርድሩጫ አወ ተፈፈሉ ህዝባችን አሁንም ለሶስተኛ ጊዜ ዳግም አላገጨ የህዝቡ ጥያቄ ዋናው ፍላጎቱ ወያኔ ማውረድ ነው አይደለም ድርድር የጓዳ ችሎት ከዚህ ህገ መንግስት ከዚያ ክብረ መንግስት የወፈፌ ሙራን የወንበሮች ልክፍ ተንኮታክቶ ሳይወድቅ የሚገልለን ፋሽስት አራጣፋፍ ለሰላም ለፍቅር ለፍትህ ለርትዕ ስረ መሰረቱ ተነቅሎ ሲጣል ነው ወያኔ ፋሽስቱ ከነግሳን ግሱ ኮተታ ኮተቱ ይህ ስብስባሪውስ ጥቅመ ገዳይ ሂሳብ ሳያወራርድ ወጥቶ በአደባባይ አላፍ የህዝብ ልጆች እስር ቤት ታጉረው አራ አራጣፋፍ ባሉ ድርድር ምንድነው አፋፋፋፋፋ ባርነነነቱ ወሰን የሰበረ ሀገር ያዋረደ በቁም የቀበረ በህዝብ ያመጽ ወገቡን ተመቶ ያለ ፍርፍር 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 ምን አይነት ጥዘት ነው ግብዣው ለድርድር እዲያ ከንፈሯን ቀለም ብትቀባ አሳማ ሻሽ እንኳን ብታስር አሳማ ሳማናት አስቀያሚነቷን አትችልም ልትቀይር ዝንጀሮ ዝንጀሮ ከምድር ብትተሻሽ ብትወድቅ ብትነሳ ተፈጥሯ ነውና መቀየር አትችልም የመቀመጫውን ትልቁን ጠባሳ አረ ተፈፈሉ ጠፋፋፋ ወያኔም እንደዚሁ ከባብ እንቁላል ከሞሶሎኒ ደም ከሂትለር አጥንት ተላቆ የተሰራ ወደር የለሽ ፋሽስት ሺህ ዶሶ ቢፈር በቃል ቢደራደር የሶደም ካልጠጣ አይችልም መተንፈስ አይችልም መናገር እናም እንዲያ ስለሆነ ቅድማ አፈጣጠሩ ምን ሊቀይም ነው ከሱ ድርድሩ የተማረው ፍፍ የትግሉ ነጎድጓድ ጠንከር ባለ ቁጥር ከገዳዎች ጋር ድርድር ምክክር ተሰርሰር ተፈርፍር ይሄ የቀላዋጭ ክምር ክደፍ ይሰባል የወንበሩ እጅግ በጣም ዘግናኝ በጣሙን የሚቀፍ ከፋሽስቶች ጋራ ከገዳዎች ጋራ ወንበር ለመካፈል ገብቶ ለመነጠፍ እንደ ቄራ ሞራ ዝራውን መንሰፈ ወያኔ ባረመንነት ወሰኔ ሰበረ ሀገር ያዋረደ በቁሜ ቀበረ በህግ ይከሰሳል ለፍርድም ይቀርባል በህዝብ ውሳኔ ዋጋውን ይከፍላል ቱባ ቱባ እጆቹ በደም ይቀጣሉ መላው ሻግሮቹ ይቆራረጣል እንኳንስ በሰው ልጅ በእንስሳትም ማለት ወንጀለኛ ይቀጣል መደራደር የለም ቅሬታ የለም እንጂ ቅሬታ እንኳን ቢኖር በህዝቦች መካከል ሰላምን ለማውረድ ንግግር መልካም ነው ያለም የሚኖር ነው በጣም የሚወደድ በነጠላም ይሁን ወይም በመደራጀት ያሻን እንድንሆን ተላብሰን ነጻነት በነጠላም ይሁን ወይም በመደራጀት ያሻን እንድንሆን ተላብሰን ነጻነት ሰው በላ ወያኔ መወገድ አለበት አረ ጠፋ የህዝቡ ጥያቄ ዋናው ፍላጎቱ ወያኔ ማውረድ ነው አይደለም ድርድር የጓዳ ችሎት ከዚህ ህገ መንግስት ከዚያ ክብረ መንግስት የኦፎፌ ሙራን የወንበሮችን ክፍት ተንኮታኮ ሳወድቅ የሚገለን ፋሽስት ቀድሞ በገባ ይመስ ለድርድር ሩጫ አቦ ተፈፈሉ ህዝባችን አሁንም ለሶስተኛ ጊዜ ዳግም ማላገጫ አራ ጠፋፋፋፋ አዎ ጠፋፋፋ
የመጀመሪያው ክፍል ዝግጅታችን በዚሁ ያበቃል። ክፍል 2 ይከተላል።